ምዕራፍ 3 እስከ 17 ባለው ውስጥ ነው ያለው ነው የምንመለከተው። ጌታ አገልግሎቱን እንዲባርክልን አብረን ጸሎት እናደርጋለን። አምላካችን ሆይ እንደገና በብዙ ምስጋና ወደፊትህን ቀርባለን። ዛሬም ደግሞ ባንተ ቤት ውስጥ እንድንሆን አምላካችን ሆይ ካንተ ጋር ህብረት እንድናደርግ እርስ በርሳችንም ደግሞ እንድንተያይ ይህንን መልካም ጊዜ ስለሰጠህን ምስጋና ሁሉ ለአንተ ይሁን። እግዚአብሔር ሆይ ከሁሉ በላይ ያንተ ቃል የበላይ ነው። አቤቱ ያንተ ቃል የዘላለም ቃል ነው። የእግዚአብሔር ቃል አያልፍም ተብሎ ተጽፏልና አምላካችን ሆይ በሚያልፈው በዚህ ዘመን ውስጥ ያንተ ቃል ሕያው ስለሆነ እጅግ አድርገን እናመሰግናለን። ዛሬም ደግሞ አብረን ከቃል ስንማር ቅዱሱ ያንተ መንፈስ እያንዳንዳችንን ያስተምረን ዘንድ ሁለንተናችንን አሳልፈን ላንተ እንሰጣለን። ተመስገን ጸሎታችንን ስለሰማ በጌታ በኢየሱስ ክርስቶስ ስም አሜን። አብረን ዛሬ የምንመለከትበት ዋና ርዕሱ የተፈቀደ መከራ በሚል ነው። የተፈቀደ መከራ። ሐዋርያው ጴጥሮስ ከጻፋቸው መልእክቶች መካከል በጣም ጠንከር ያለው እንደዚሁም ደግሞ በቀላሉ ልንቀበለው ከማንችላቸው ነገሮች መካከል አንደኛው መከራ የተፈቀደ ነገር እንደሆነ ይናገራል። መከራ የሚለውን ነገር ስናስበው ስለ መከራ አንዳንድ የሆኑ መጽሐፎችን ስናነብ እና የሚሰጠን ነገር ደስታ ሳይሆን ምንድነው በቃ የማንፈልገውና የማንወደው ነገር እንደሆነ ራሳችን ይሄንን ነገር መመስከር እንችላለን። ሆኖም ግን ወደ እግዚአብሔር ቃል በምንመጣበት ሰዓት በዚህ በእግዚአብሔር ቃል ላይ በዋናነት በመጽሐፍ ቅዱሳችን ለሚያምኑ ሰዎች ከተፈቀዱ ነገሮች መካከል አንደኛው ምንድን ነው ብንባል መከራ ማለት መከራ የተፈቀደ ጉዳይ ነው። ይሄ መከራ ከሌላው መከራ የሚለይበት ምክንያት ምንድን ነው? የእግዚአብሔር መከራ ስለሆነ እግዚአብሔር ራሱ የሚያደርገው ነገር ስለሆነ በመንፈሳዊ ሕይወታችን ላይ የበላይ እንድንሆን በመንፈሳዊ ሕይወታችን ላይ ትክክለኛ በሆነ መንገድ እንድንወጣና እንድንገባ እንድንጠነክር የእርሱ ምስክር እንድንሆን የሚያደርገን ጉዳይ ነው። ጌታችን ኢየሱስ ክርስቶስን እንደ ምሳሌ አድርገን ብንመለከት የሁል ጊዜ የመጀመሪያ ምስክራችን ጌታችን ኢየሱስ ክርስቶስ ነው። የሚገርማችሁ ኢየሱስ ክርስቶስ ያላለፈበትን ነገር አናገኝም። መደረግ የሚገባውን ነገር ሁሉ እርሱ አድርጓል። እርሱ ያደረገውን ደግሞ እኛ እንደምናደርግ ስለሚያውቅ ይሄንን ነገር ሰጥቶናል። ክርስቶስ በጣም መከራ ካዩት ሰዎች መካከል የመጀመሪያው ሰው ነው ማለት እንችላለን። ወገኖቼ መከራ ወደኛ ሲመጣ ኃጢአተኛ ስለሆንን አይደለም፣ ወይንም የማይገባ ነገር ደግሞ ስላደረግን አይደለም። ምክንያቱም ኢየሱስ ክርስቶስ በእንደዚህ አይነት ሁኔታ ውስጥ አልፏልና በአገልግሎታቸው ጠንካራ ናቸው የሚባሉ በአገልግሎታቸው ብዙ ፍሬ ያሳዩ እንደነ ጳውሎስ ያሉትን በምንመለከትበት ሰዓት እነሱም ደግሞ በእግዚአብሔር ፈቃድ ወደ መከራ ውስጥ እንዲገቡ እንደተደረገ መጽሐፍ ቅዱስ ይነግረናል። እና በሚታይና በማይታይ ሁኔታ መከራ ሰዎች ይቀበላሉ። አንዳንድ ጊዜ ሰው ሁሉ ያወቀ፣ አንዳንድ ጊዜ ደግሞ ሰውም ሳይያውቅ በስውር በስውር እግዚአብሔር እኛን ለማጠናከር በመንፈሳዊ ህይወታችን የበላይ እንድንሆን ይሄንን ነገር እግዚአብሔር ያደርጋል። ሰው በመከራ ውስጥ እንዳለ አንዳንድ ጊዜ ላናውቅ እንችላለን። ምክንያቱም ጥሩ በሆነ ልብስ ሰውነታችንን ሸፍነን ጥሩ በሆነ መኪና እየሄድን እና በጥሩ ሁኔታ ውስጥ ያለን፣ ግን ሰዎች የማያውቁት ግለሰቡ የሚያውቀው እንደዚሁም ደግሞ እግዚአብሔርም ደግሞ የሚያውቃቸው ብዙ ነገሮች አሉ። በመጽሐፍ ቅዱሳችን አሁንም ደግሜ እነግራችኋለሁ ከተፈቀዱ ነገሮች መካከል አንደኛው የእግዚአብሔር መከራ የሚባል ነው። የእግዚአብሔር መከራ የሚባል ነው። የእግዚአብሔርን ሥራ ያደርጉ የነበሩ ትልልቆቹ ሐዋርያቶች በእንደዚህ አይነት ሁኔታ ውስጥ ምን ሆነዋል? ገብተዋል። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ስንመለከት በዓለም ሳላችሁ መከራ አለባችሁ ይላል። የሚገርማችሁ አንዳንድ ሰዎች ለየት ባለ መከራ ይታጫሉ። ሆኖም ግን አማኝ የሆኑ ሰዎች ሁሉ ግን እያንዳንዳቸው በዚህ መከራ ውስጥ ያልፋሉ። ልዩነቱ የአንዳንዱ አጭር ነው፣ የአንዳንዱ ደግሞ በጣም ረጅም ነው። የአንዳንዱ ረጅም ብቻ ሳይሆን በየቀኑ ወደ ሞት ከመሄዳቸው በፊት ሁሉ በየቀኑ የሚደረጉ ናቸው። ሐዋርያው ጳውሎስ ይሄንን ነገር ይናገራል። እኛ ሁሉ ጊዜ ይላል፣ እኛ ሁሉ ጊዜ ስለ እርሱ መከራን እንቀበላለን ብሎ ይናገር ነበር። ስለ እርሱ ስለ ጌታ ምን እናደርጋለን? መከራን እንቀበላለን ብሎ ይናገራል። መከራ በእግዚአብሔር የተፈቀደ ነገር ነው። በመገለጥ ታላቅነት እንዳልታበይ አለ። የሥጋዬ መውጊያ የሚሆን የሰይጣን መልእክተኛ ተሰጠኝ ይላል። የመጀመሪያው ጳውሎስ ስለ መከራ በሚናገርበት ሰዓት በእግዚአብሔር የተፈቀደ መሆኑን ሲናገር ምን ይላል? በመገለጥ ታላቅነት እንዳልታበይ ይላል። እውነተኛ ሰው ነው ጳውሎስ። እኔም ምን ላደርግ እችላለሁ ነው የሚለው። ልታበይ እችላለሁ አለ። እኔ እንዳልታበይ እግዚአብሔር ባደረገው ነገር፣ እግዚአብሔር በሰራው ነገር፣ እግዚአብሔር በሰጠኝ በዚህ በመገለጥ ታላቅነት እንዳልታበይ ይላል። እንዳልታበይ እግዚአብሔር መውጊያ ሰጠኝ ይላል። የሰው መውጊያ አይደለም የሰጠው፣ ወይንም ለአንድ ለተወሰነ ደቂቃ የሚሆን ነገር አይደለም። እዚህ ቦታ ላይ ሲናገር የሰይጣን መልእክተኛ ተሰጠኝ ብሎ ይናገራል። የጳውሎስን የሕይወት ታሪክ በምንመለከትበት ሰዓት እና የተለያዩ ችግሮች በአካሉ ላይ በሰውነቱ ላይ ይታዩ ነበር። የተለያዩ ሰዎች የተለያየ ነገር ይናገራሉ። የአይን በሽታ ነበረው፣ የወባ በሽታ ነበረው እያሉ የተለያየ ነገር ይናገሩ ነበር። በዚያን ጊዜ እርሱ ሰውነቱ በጣም ምን ሆኖ ነበረ? ወደ ታች ወርዶ ነበረ። እዚህ ቦታ ላይ እርሱ በሚናገርበትም ሰዓት ምንድነው የሚናገረው? እግዚአብሔር ይሄንን ነገር አድርጓል። እግዚአብሔር ይሄንን ነገር ያደረገው እርሱ ነው ብሎ ይናገራል። ጳውሎስ ይሄንን ነገር ሲያስብ ወደ ኋላው ሄዶ የሚያየው ማን ነው? ጌታችን ኢየሱስ ክርስቶስን ነው። ጌታችን ኢየሱስ ክርስቶስ ያጋጠመውን ያንን ነገር እርሱም ደግሞ ይመለከት ነበር። ስለዚህ ጳውሎስ ከእግዚአብሔር ያልተፈቀደ ነገር እንዳናደርግ ደግሞ ይናገራል። ይሄም ምንድነው የሚለው? በእግዚአብሔር ዘንድ ያልተፈቀደ ነገር ነፍሰ ገዳይ ሆነን እንዳንገኝላል። ነፍሰ ገዳይ እግዚአብሔር እንደዚህ አይነት ነገርን ወደ ሰዎች አይሰጥም። የእግዚአብሔር የተፈቀደው ነገር ለምንድነው? ለኛ ህይወትና ለኛ ኑሮ ለኛ አገልግሎት ምንም ያደርግ ነው? የሚጠቅም ነው። ግን ይሄኛው ጌታ ያልፈቀደው ነገር አንደኛው ነፍሰ ገዳይ እንዳንሆን ይላል። ይሄ ነፍሰ ገዳይ ለሰዎች በተለያየ መሳሪያ የምንመታበት ሳይሆን እዚህ ቦታ ላይ እንደ እግዚአብሔር ቃል ባለመኖር የምናደርገውን ነገር ነው የሚናገረው። እንደገናም ደግሞ ሌባ ሆነን እንዳንገኝ እንደገናም ደግሞ ክፉ አድራጊ ሆነን መከራ እንዳንቀበል በዚሁ በጴጥሮስ መጽሐፍ ላይ ይሄንን ነገር እንመለከታለን። በተለይ አንደኛ ጴጥሮስ ምዕራፍ 4ን እና ከ14 ጀምሮ ያለውን በምንመለከትበት ሰዓት ይሄንን ነገር ይናገራል። እግዚአብሔር ለእኛ የሰጠን የተፈቀደ ምንድነው? የተፈቀደ ሐሳብ ነው። ለማዳን ለመልካም ነገር ይሄን ነገር በምናደርግበት ሰዓት ጴጥሮስ ምን ብሎ ነው የሚናገረው? ምስጋና ለእግዚአብሔር ይገባዋልና ይላል። የእግዚአብሔር መከራ ምንድነው? በሕይወታችን የሚያፈራው ነገር ምስጋናን ነው የሚያመጣው። ምስጋናን ለእኛ ብቻ ሳይሆን በዙሪያችን ያሉ ሰዎች ሁሉ ይሄንን ነገር ይመለከታሉ። ለመልካም ይከናወናል ብሎ ይናገራል። ለሌሎች ሰዎች የሚጠቅም ነገር ነው ብሎ ይናገራል። ያ ብቻ አይደለም፣ ወደ ከፍታ ለመድረስ ምን ያስፈልገናል? እግዚአብሔር የሚፈቅደው መከራ ያስፈልገናል። በመጽሐፍ ቅዱሳችን በተለይ በአዲስ ኪዳን መንፈሳዊ የሆነ ነገር እንዲበዛ እንዲታይ ከተደረጉት ነገሮች መካከል አንደኛው ምንድነው? እግዚአብሔር የሰጠው መከራ ነው። ለማዳን ለመልካም ነገር ይሄ ነገር ተሰጥቷል ብሎ ይናገራል። እንደገናም ደግሞ ወደ ከፍታ ለመድረስ ይላል። ወደ ከፍታ መንፈሳዊ ነገር አንድ ቦታ ላይ ዝም ብሎ የሚቀመጥ ነገር ብቻ አይደለም። መንፈሳዊ ነገር ያድጋል። መንፈሳዊ ነገር ያብባል። መንፈሳዊ ነገር ወደ ከፍታ እግዚአብሔር ወደ አየልን ከዚህ ቀደም ወደ አላየነው ወደ ልዩ መንፈሳዊ ነገር ውስጥ እንገባለን። ሐዋርያቶች በነበሩበት ጊዜ ያ ያጋጠማቸው የተለያዩ መከራዎች በህይወታቸው የበላይ እንዲሆኑ አድርጓቸዋል። ከፍ ወዳለ መንፈሳዊ ነገር እንዲገቡ ረድቷቸዋል። ከዚህ ቀደም ያላዩትን ፈውስ፣ ያላዩትን ነገር፣ ያላዩትን እንዲያዩ የረዳቸውና ያገዛቸው ነገር ምንድን ነው ብንል መከራ እንደሆነ ይናገራል። መከራ የሚለውን ቃል ሲነገር እንኳን እኛ መስማት አንፈልግም። ግን መጽሐፍ ቅዱስ የእግዚአብሔር መከራ እንዳለ ይናገራል። አዎ እግዚአብሔር ያልፈቀደው ነገራ መከራ እሱን መተው ነው የሚያስፈልገን። ግን እንደ እግዚአብሔር ቃል የመጣውን ያንን መከራ ግን ሂድ ማለት አንችልም። እኛን ሊያጎለብተን እኛን ወደ ከፍታ የሚያደርገን ነገር ስለሆነ ወደዛ እንድንሄድ እንድንገሰግስ የሚረዳን ስለሆነ እግዚአብሔርን እንድናመሰግነው ያስፈልገናል። የሐዋርያት ሥራ ላይ ሄደን ስንመለከት ምዕራፍ 14 ቁጥር 22 ላይ በእምነት በመጽናት በሃይማኖት ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል ብሎ ይናገራል። እዚህ ክፍል ላይ የሐዋርያት ሥራ ሲነግረን በምዕራፍ 14 ላይ ምንድን ነው የሚለው? በእምነት እንድንጸና ያደርገናል። በእምነት እንድንጸና ያደርገናል። በሃይማኖት የበላይ እንድንሆን ያደርገናል ይላል። ይሄ ሃይማኖት የሚለው የእኛን የግል እምነታችንን ነው። የግል እምነታችንን ነው የሚናገረው። እምነት እንዲኖረን ወይንም ደግሞ በሃይማኖት የበላይ እንድንሆን ማድረግ ከሚገቡን ነገሮች መካከል አንደኛው ነገር በእምነት መጽናት ነው። በእምነት መጽናት። በእምነታቸው የሚጸኑ ሰዎች ምን ይሆናሉ? በማንኛውም ሁኔታ ውስጥ የሚቆሙ ይሆናሉ። ወደ እግዚአብሔር መንግሥት የምንገባው በብዙ መከራና እንባ ነው ብሎ ይናገራል። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል ይላል። የራሳችን ፈቃድ እንዲኖርበት ያለ ነገር ነው እዚህ ቦታ ላይ የሚናገረው። ቃሉ እንደሚናገረው ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል ይላል። አይ አልፈልግም ብለን የምንተው ከሆነ ሁል ጊዜ እንደ ጫጨ ልጅ እንሆናለን። ፍሬ እንደማያፈራ አትክልት እንሆናለን። በመንፈሳዊ ሕይወታችን ግራ ወደሚያጋባ ሁኔታ ውስጥ እንድንገባ ይሆናል። ለዚህ ነው ይሄንን ነገር በሕይወታቸው ያዩ ሐዋርያት በሚናገሩበት ሰዓት ከፍታ ነው ብለው ይናገራሉ። ወደ ከፍታ ለመድረስ አንደኛው መንገድ የእግዚአብሔር መከራ ያንን እንድንቀበል ያስፈልጋል ብሎ ይናገራል። ይሄ ብቻ አይደለም በእምነታችንና በሃይማኖታችን እንድንጸና ያስፈልገናል ብሎ ይናገራል። ወደ እግዚአብሔር መንግሥት የምንገባው በቀላል ነገር አይደለም። በጣም ከባድ የሆነ ነገር ማሳየት ያስፈልገናል። ለዚህ ነው በብዙ መከራ እንገባ ዘንድ ያስፈልጋል ይላል። አሸናፊ ሆነን ነው ወደ መንግሥተ ሰማያት የምንገባው እንጂ ተሸናፊ ሆነን አይደለም። ይሄንን ነገር ምን ማድረግ ሰዎች ማየት አለባቸው፣ ይሄንን መለማመድ ይገባቸዋል ብሎ በሚናገርበት ክፍል ላይ ለምንድን ነው ብለን በምንመለከትበት ሰዓት እግዚአብሔር የፈቀደው ነገር ስለሆነ ነው። ግን እግዚአብሔር ያልፈቀዳቸው ምኖች አሉ? መከራዎች አሉ። እግዚአብሔር ያልፈቀዳቸው በጣም ብዙ ናቸው። ግን በአንድ ቃል ለመጠቅለል ያህል ኃጢአት በእግዚአብሔር የተሰጠ እግዚአብሔር እንድናደርገው የሰጠን ነገር አይደለም። ኃጢአት በጣም ብዙ ነው። ኃጢአት የሰው ልጆች ጠላት ነው። አንዳንድ ጊዜ ካለንበት ሁኔታ የተነሳ አቅም ከማጣት ከመጨነቅ የተነሳ የተለያየ ነገር ውስጥ ልንገባ እንችል ይሆናል። እግዚአብሔር የማይወደውን ነገር ስናደርግ እንገኝ ይሆናል። ያ እግዚአብሔርን ደስ የሚያሰኘው ነገር አይደለም። እግዚአብሔር እንድንገባበት የሰጠን ነገር አይደለም። ግን እግዚአብሔር የሚሰጠን በመንፈሳዊ ሕይወታችን የበላይ እንድንሆን ፍሬያማ እንድንሆን ያደርገናል። ልናውቀው እንችላለን። የነ ሐዋርያው ጳውሎስ በእስር ቤት ታላቅ ሰው እንዲሆኑ ያደረጋቸው ነገር ያለፉበት ሁኔታ ነው። የገቡበት ሁኔታ ያ የበለጠ አጠናክሯቸዋል። ሌላው ወደዚህ ወደ እግዚአብሔር ወደ ፈቀደው መከራ እንድንገባ የሚያደርገን በኃጢአት ላይ የበላይ እንድንሆን ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እና 2 ላይ ሄደን በምንመለከትበት ሰዓት የሚናገረው ነገር በኃጢአት ላይ የበላይ የምንሆንበትን መንገድ ነው የሚናገረው። እግዚአብሔር ይሄንን ነገር ለእኛ ያደርጋል። ምን ይላል? ክርስቶስም ስለ እኛ መከራን ስለ ተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ፣ እናንተም ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በሥጋ መከራ የተቀበለ ኃጢአትን ትቶአልና ይላል ጴጥሮስ። ይህንን እውነት ይናገራል። ምንድን ነው የሚለው? እናንተም ደግሞ ያንን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት ይላል። በሥጋ መከራን የተቀበለ ኃጢአትን ትተዋልና። ስለ ጌታችን ስለ ኢየሱስ ክርስቶስ ነው የሚናገረው። እኛም ደግሞ ይሄንኑ ነገር ማድረግ እንደሚገባን ነው የሚናገረው። ኢየሱስ እኔን ምሰሉ አይደል ያለው? እና በተክለ ሰውነቱ በጸጉሩ በእንደዛ ሳይሆን በኑሮው ነበር። ኢየሱስ ክርስቶስ መጥፎ ነገር እንዲያደርግ ኃጢአት እንዲያደርግ ተፈትኖ ነበረ። ኢየሱስ ግን ያንን ነገር አላደረገም። አይ እሱ አምላክ ስለሆነ ነው እንል ይሆናል። ኢየሱስ በምድር ላይ የነበረው አምላክ ሆኖ ሳይሆን ይልቁንም አምላክነቱን ትቶ በሰውነቱ ነው የመጣው እና ያለቅስ ነበረ፣ ይራብ ነበረ፣ ይጾም ነበረ። ስለዚህ እኛም ዛሬ በምድር ላይ በምንሆንበት ሰዓት የሚያጋጥመንን ነገር ምን ማድረግ ልናሸንፈው እንችላለን። ክፉ ሰርቶ መከራ ከመቀበል ይልቅ መልካም አድርጎ መከራን መቀበል ይሻላል ብሎ ጴጥሮስ ይናገራል። በምዕራፍ 3 ቁጥር 17 ላይ ክፉ ሰርቶ መከራ ከመቀበል ይላል። የማይገባ እግዚአብሔር የማይወደውን ነገር አድርጎ ክፉ ነገር ሰርቶ መከራ ከመቀበል ይልቅ መልካም አድርጎ መከራን መቀበል የበለጠ የተሻለ ነገር ነው ብሎ መጽሐፍ ቅዱስ ይነግረናል። ለምን ብንል ሽልማት አለው። ለዚያውም ደብል የሆነ ሽልማት ነው ያለው። ለጌታችን ለኢየሱስ ክርስቶስ ራሱን ለመስጠት ያልፈለገ ወይንም ደግሞ ያፈረ ወደኋላ የሸሸ እርሱ በመንግስተ ሰማያት የሚወቀስ ይሆናል። ለዚህ ነው ክፉ ሰርቶ መከራ ከመቀበል ይልቅ አሁን ለጊዜው ሰዎች ክፉ ነገር አድርገው የሚታይ ነገር ሊኖራቸው ይችል ይሆናል። ግን መጽሐፍ ቅዱስ ምንድን ነው የሚለው? ክፉ ሰርቶ መከራ ከመቀበል ይልቅ መልካም አድርጎ መከራን መቀበል ይሻላል ይላል። መከራን መቀበል ይሻላል። ያደረገው ነገር መልካም ስለሆነ ያንን ነገር አንድ ቀን ያገኘዋል። አንድ ቀን ከእርሱ ጋራ ለዘላለም የሚሆነውን መልካም ነገር ያገኛል ብሎ ይናገራል። የመከራ አይነቶች በጣም ብዙ ናቸው። ግን ማሰብ የሚያስፈልገን ነገር ሁለት ነገር ነው። እግዚአብሔር ሳይሰጠን በራሳችን መከራ ውስጥ የምንገባ እርሱ ከእግዚአብሔር ዘንድ አይደለም። ከፍሬውም ደግሞ ይታወቃል። ሆኖም ግን ከእግዚአብሔር የሆነው ግን እርሱ ለእኛ ለመንፈሳዊ ሕይወታችን ብቻ ሳይሆን ለኑሯችንና በምናልፍበት በማንኛውም ሁኔታ ውስጥ ሁሉ ጌታ አብሮ ከእኛ ጋር ይሆናል። ለዚህ ነው ዮሐንስ ይሄን ነገር በሚናገርበት ሰዓት በነበረበት ጊዜ እና በቅርብም በሩቅም ወደፊት ያለውን ነገር ሁሉ በድል እንደ አጠናቀቀ መከራ እንዳላሸነፈው ሌላውን ነገር ሁሉ አሸንፎ ወደፊት መንግሥተ ሰማያትን እገባለሁ ብሎ ከመሰከሩት መካከል አንደኛው እርሱ ነው። ወገኖቼ ዛሬ እኛ ራሳችንን ስንመለከት ምንድን ነው የምናስበው? በምን አይነት መከራ ውስጥ ነው ያለ ነው? እግዚአብሔር በፈቀደው መከራ ውስጥ ነው ያለ ነው? ሃሌሉያ! ደስ መሰኘት አለብን። ያ ፍሬያማ እንድንሆን የሚያደርገን ነው? ወይንስ እግዚአብሔር ባልፈቀደው መከራ ውስጥ ነው ያለ ነው? እግዚአብሔር ያልፈቀደው መከራ ቅድም ደጋግሜ እንደተናገርኩት ነገር ወደ ኃጢአት ነው የሚመራ። ወደ ከበረ ነገር ሳይሆን በጣም ትንሽ ወደ ሆነ መንፈሳዊ ሕይወታችንን ብቻ ሳይሆን ሌላውንም ነገር ወደሚያበላሽ አይነት ሁኔታ ውስጥ ነው የምንገባው። ዛሬ ጌታ ለሁላችን እንደዚህ ይለናል። ክፉ ሰርተን መከራ ከመቀበል ይልቅ መልካም አድርገን መከራ እንድንቀበል እግዚአብሔር ዛሬም ይጋብዘናል። እኔን ይጋብዛል። እያንዳንዳችሁን ይጋብዛል። ደግሞ እናውቀዋለን፣ እንለማመደዋለን። ለዚህም ነው መከራ ይሻለናል እያሉ ወደ መከራ ሄደው በተለየ ሁኔታ ውስጥ በእግዚአብሔር ፊት ያሉ ብዙ የእግዚአብሔር ሰዎች አሉ። በስም በመጽሐፍ ቅዱስ ላይ ያልተጻፈላቸው እንደዚሁም ደግሞ የተጻፈላቸው ብዙዎች አሉ። ዛሬኛ በምድር ነው ያለ ነው። ምን አይነት ጽፈት ነው ለእኛስ የሚጻፈው? የእግዚአብሔር ቃል የሚለን ነገር ምንድን ነው? ክፉ ሰርተን መከራ አንቀበል። ይሄንን ነገር ከማድረግ ይልቅ መልካም አድርጎ መከራን መቀበል የበለጠ ነገር ነው ይላል። ከእኛ የሚፈልገው ምንድን ነው? በጎ የሆነ ነገር ነው። መልካም የሆነ ነገር ነው። ይህን አድርገን መከራ ስንቀበል ኦ በመንግስተ ሰማያት የተለየ ቦታ እግዚአብሔር ለኛ አዘጋጅቶልናል። የሰማነውን ቃል እግዚአብሔር ይባርክልን። ጌታን በጣም እጅግ አድርገን እናመሰግናለን። በአንድ ላይ አብረን እንጸልያለን።